Gambino B.O.A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁ እንጓዛለን።
ሰላም እንደምናመሻችሁ። በዛሬው ነሐሴ 22 2009 ዓ.ም ተምረት የጋቢና ምሽት ፕሮግራማችን በኦሮሚያ
ክልል ውስጥ በቤት ውስጥ በመቀመጥ አድማ የተሳተፉ ሱቃቸው መታሸጉንና የትራንስፖርት አገልግሎት እንዳይሰጡ መከልከላቸውን ገለጹ።
አስፋልት ላይ ያሉት ሱቆች እና መናኸሪያ ገብቶ ከመናኸሪያ የሚወጡ መኪናዎች ስራ አልጀመሩም። ምክንያቱም መኪናዎች ለመኪናዎች ነው ስራ አልተሰጠም። ሌሎች ደግሞ ለሱቅ የታሸገ ሱቅ ባለንብረቱ ለመክፈት ሲሄድ አይመጀመሪያ የሚዘጋጁ አሁን ደግሞ የተከፍ ነው የሚለው ነገር ነው።
ካነጋገርናቸው ነዋሪዎች መካከል የተወሰኑትን ነው ያሰማናችሁ። በሌላ በኩል ደግሞ በኢሬቻ በዓል ላይ ህይወታቸው ለጠፋው ሰዎች የተሰራው የመታሰቢያ ሀውልት ተቃውሞን ቀስቅሷል።
ለምንድን ነው? አንደኛ የተጻፈው ጽሁፍ ነው። ሁለተኛ ግን ነገሮቹ የተከሰቱበትና አሁን የተሰራበት ቦታ ፈጽሞ የማይገናኙ ናቸው።
ዘገባ ይዘናል። ከመኖሪያቸው በግዳጅ የተፈናቀሉት በጣሊያን የሚገኙ ኢትዮጵያውያንና ኤርትራውያን ስደተኞች የዛሬ ውሯቸው ምን ይመስላል? ይዘንላችኋል። በሌላ በኩል ደግሞ በመጨረሻ ተወዳጇ ድምፃዊት ሄለን በርሄ ዛሬ በጋቢና ትሳፈራለች።
እኔ ለሴት እህቶቼ ለእናቶቼ እኔ እናት ነኝ። ያንን ነገር ወክዬ ነው እየተንቀሳቀስኩ ይህንን ዘፈን የሰራሁት። ኔጌቲቭ በሆነ ነገር ስለሆነ እኔ ልዘፍን የፈለግኩት በሚያስተምር መልኩ።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አድማጮቻችን፣ አጠር ላሉት የምሽቱ ዜናዎቻችን ተመልሰን መጥተናል። ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ኢትዮጵያ ውስጥ የተቃውሞ እንቅስቃሴና አፍሶ የማሰር ተግባር ሊኖር ይችላል በማለት የአሜሪካ ዜጎች ወደ ኢትዮጵያ መጓዝ ሊያስከትልባቸው ስለሚችለው አደጋ በመጥቀስ ማስጠንቀቂያ ሰጥቷል። በተለይ በአማራ ክልል ውስጥ በጎንደርና በባህር ዳር እንዲሁም በአንዳንድ የኦሮሚያ አካባቢዎች ተቃውሞ እንዳለ የሚገልጹ ዜናዎች መሰማታቸውን የሚጠቅሰው ይህ የጉዞ ማስጠንቀቂያው ባለፈው ሰኔ ወር ወጥቶ የነበረውን ይተካል ይላል የውጭ ጉዳይ ሚኒስትሩ ያወጣው መግለጫ። የኢትዮጵያ መንግስት ድረገጾችን፣ ተንቀሳቃሽ ስልክና የስልክ መስመርን የመገደብ ወይም የመዝጋት ዝንባሌ አለውም ይላል። የዩናይትድ ስቴትስ ኤምባሲ ከአሜሪካ ዜጎች ጋር የመገናኘት ብቃቱን የኢትዮጵያ መንግስትም ይገድባል ብሏል። ይህ መግለጫ የአሜሪካ ኤምባሲ ለዜጎቹ የሚሰጠውን አገልግሎትም ይገድባል። የአሜሪካ ዜጎች ቢታሰሩ የኢትዮጵያ መንግስት ለአሜሪካ ኤምባሲ አያሳውቅም ይላል የውጭ ጉዳዩ ያወጣው መግለጫ። ኢትዮጵያ ያሉት የአሜሪካ ዜጎች ከኤምባሲ ጋር የሚገናኙበት ምንም አማራጭ መንገድ ሊኖራቸውም አይኖራቸውም። የአሜሪካ ዜጎች የተንቀሳቃሽ ስልካቸውን ቁጥር በኤምባሲው ማስመዝገብ አለባቸው። ስማርት ትራቨለር ኢንሮልመንት ፕሮግራም በተባለውም መመዝገቢያ ላይ መመዝገብ አለባቸው ሲል ለዜጎቹ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አጥብቆ መክሯል።
ፍልሰተኞች በሜዲትራኒያን በኩል የሚያደርጉትን ህገወጥ ጉዞን ለአንድ ወር ያህል ለማቆም ስትል ኢጣሊያን ከህገወጥ ሰው አሸጋጋሪዎች ጋር ለተያያዙት ሊቢያውያን ሚሊሻዎች ገንዘብ እየከፈለች ነው የሚል ክስ ቀርቧል። በያዝነው ሳምንት ኢጣሊያ የደረሱ ጥገኝነት ጥያቄዎች ብዛት ከአምናው በ86 በመቶ ቀንሷል። ይህ ሀቅ ታዲያ ከቀረበው ክስ ጋር ገጥሟል። ይህ ክስ የተሰማውም የአውሮፓና የአፍሪካ ሀገሮች መሪዎች የፍልሰተኞች ፍልሰት ስለ መግታት ጉዳይ ለመነጋገር ፓሪስ በተሰበሰቡበት ወቅት ነው። ዋናው መሰረቱ ለንደን የሆነው ሚድል ኢስት አይ የተባለ የዜና ድረገጽ የጣሊያን መንግስት ሳብራታ ከተማ ውስጥ ላሉት ግብረ ኃይሎች ገንዘብ እየከፈለ ነው ሲል ዘግቧል።
ህንድና ቻይና በምስራቅ ሂማላያ ሲያጨቃጭቅ የቆየውን ድንበር አስመልክቶ የነበረውን እጅግ አስጊ የሆነውን ፍጥጫ ለማክተም ተስማምተዋል። የህንድ የውጭ ጉዳይ ሚኒስቴር ዛሬ ያወጣው አጭር መግለጫ ውሳኔ ላይ የተደረሰው በሁለቱም ሀገሮች መካከል ዲፕሎማሲያዊ ንግግር ከተደረገ በኋላ ነው ይላል። የቻይና የውጭ ጉዳይ ሚኒስቴር ደግሞ የሀገሪቱ ወታደሮች አካባቢውን መጠበቃቸው ይቀጥላል ሲል አስታውቋል። የማስታወቂያ የወጣው የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ለቢአርአይሲኤስ ጉባኤ ወደ ቻይና ይሄዳሉ ተብሎ በሚጠበቅበት ወቅት ነው። ሩሲያ፣ ብራዚል፣ ህንድ፣ ቻይናና ደቡብ አፍሪካ በመጪው ሳምንታት ቻይና ላይ ይሰባሰባሉ ተብሏል። ህንድና ቻይና ከጉባኤው በፊት መፍትሄ እንዲያገኙ ጫና ሲደረግባቸው ቆይቷል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
በኦሮሚያ ክልል የተለያዩ ከተሞች ካለፈው ሳምንት ረቡዕ ነሐሴ 17 ቀን ጀምሮ ለአምስት ቀናት ተጠርቶ የነበረው እቤት የመቀመጥ አድማ የተያዘለትን ግብ በመምታቱ በሶስተኛው ቀን እንዲቋረጥ መደረጉን አስተባባሪዎቹ በማህበራዊ ሚዲያ ከገለጹ በኋላ በአንዳንድ ከተሞች ከቅዳሜ ጀምሮ የትራንስፖርት አገልግሎት ለመስጠት የተንቀሳቀሱ አሽከርካሪዎች ስራ ላቋረጡበት ቅጣት እንዲከፍሉ መባላቸውና አንዳንዶቹም ሱቃቸው እንደታሸጉባቸው ገለጹ። የኦሮሚያ ክልል መንግስት ማንም ዲሞክራሲያዊ መብቱን ተጠቅሞ ተቃውሞውን በአድማ ቢገልጽ መብቱ መሆኑን መናገራቸው ይታወሳል። በተያያዘም በቢሾፍቱ ሆራ አርሰዲ ሐይቅ ህይወታቸው ለጠፋ ሰዎች በክልሉ መንግስት የተሰራው ሐውልት ተቃውሞ ገጥሞታል። ቀጣዩን የጽዮን ግርማ ዘገባ እናድምጥ።
ባለፈው ሳምንት ከእረቡ ነሐሴ 17 እስከ እሁድ ነሐሴ 21 2009 ዓ.ም ድረስ ነበር በማህበራዊ ሚዲያ በተለይ በፌስቡክ እና በትዊተር ገጾች ላይ በኦሮሚያ ክልል ቤት ውስጥ የመቀመጥ አድማ ተጠርቶ የነበረው። የዚህ አድማ ዋና ዓላማዎች በሚል ሲገለጽ የነበረው በዚህ ዓመት ከዘጠኝ ዓመት በኋላ በነጋዴዎች ላይ አዲስ የተጣለው የቀን ገቢ ግምትና ይህን ተከትሎ የወጣው ዓመታዊ ግብር የተጋነነ ነው የሚል ሲሆን፣ ሁለተኛው ደግሞ በአሁኑ ሰዓት በእስር ላይ የሚገኙት የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ዶክተር መረራና ምክትል ሊቀመንበሩ አቶ በቀለ ገርባን ጨምሮ በፖለቲካ ምክንያት የታሰሩ ሰዎች ይፈቱ የሚል ነበር። አድማው አርብ ዕለት ሶስተኛ ቀኑን ካጠናቀቀ በኋላ አድማውን ቄሮ ወይም ወጣቶች የሚል መጠሪያ ባላቸው በህዝብ ላይ በደል የተፈጸመ ነው ብለው በሚያምኑና ይህንንም እንቅስቃሴ በማስተባበር ላይ ናቸው በተባሉ አካላት ሲመራ መቆየቱንና እነሱም አድማው ግቡን በመምታቱ ምክንያት በሶስተኛው ቀን መቋረጡን በማህበራዊ ድረገጽ ይፋ አድርገዋል። ይህንን እንቅስቃሴ በመወከል መረጃን በማሰራጨት ላይ የነበረው የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድም ይህንኑ ጠቅሶ ማምሻውን የጋራ መግለጫ ነው ያለውን ይፋ አድርጎ ነበር። በዛሬው ዕለት እኔም ከቄሮ አስተባባሪዎች አንዱ ነኝ ያለ ወጣት ወደ ኢትዮጵያ ደውዬ አነጋግሬ ነበር። አድማው ተጠርቶ የነበረበት ምክንያት ተመሳሳይ መሆኑን ይናገራል። ድምፁን እንድንቀይር በጠየቀው መሰረት ድምፁን ቀይረናል።
የተቋረጠው በጣም በሚፈለግ ሁኔታ በየሶስቱ ቀናት ስለተደነቀቀ ከዚህ በኋላ ይበቃል ተብሎ ፖስት ስለተደረገ ነው እና ያሉ ቄሮችም ተስማምቶ ከዚህ በኋላ ይበቃል አሸንፈናል፣ ለዚህ ከነገ ጀምሮ ይከፈቱልም ነገር ብሎ ነው ተባባሉ።
የአምስት ቀን አድማ ጥሪ ሲደረግ ምን ለማሳካት ነበረ? ምን ሀሳብ ተይዞ ነበር የተደረገው?
እንግዲህ ሀሳቡ በጣም የታወቀ ነው። እሱም መጀመሪያ አካባቢ ላይ የተጣለው ከአቅማቸው በላይ ግብር እንዲከፍሉ፣ ሁለተኛ ፕሮፌሰር መረራ ጉዲና፣ በቀለ ገርባና ሌሎችን ጨምሮ እንዲፈቱ የሚለውና ሌላ አለ።
ስለዚህ ምኑ ነው ታዲያ ስኬቱ? አሁን እንግዲህ እንደነገርከኝ የግብር አለ፣ ከዛ ደግሞ የእስረኞች አለ፣ አልተፈቱም።
ስኬት አለ፣ የተወሰነ ስኬት አለ፣ ለወደፊት የምሰሩት ነገር አለ። እሱ ማየት እኛም ለወደፊትም ደግሞ ከዚህም በላይ ሌላ እርምጃ ስንወስድ ይለቃሉ፣ ግብሩም ይቀንሳል፣ ቅርቡ ይቀንሳሉ። ባይዘዌ አንዳንድ ቦታ ላይ ቀንሰዋል። በተለይ አምቦ ላይ በፊፍቲ ፐርሰንት ቀንሰዋል የሚሉም አለ። ትንሽ ለውጥ አለ።
ከዛ በኋላስ አሁን ከሶስት ቀን ተቃውሞ አቁሟል። አሁን ከዛ በኋላ የከተማ ሁኔታ ምን ይመስላል?
አሁን አንዳንድ ቦታ ላይ ባጃጆች ስራይ ናቸው። አንዳንድ ሱቅ መጀመሪያ ራሱ ያልታሸጉ ሱቆች ተከፍተዋል፣ ስራ ጀምረዋል። ግን አስፋልት ላይ ያሉት ሱቆች እና መናኸሪያ ገብቶ ከመናኸሪያ የሚወጡ መኪናዎች ስራ አልጀመሩ። ምክንያቱም መኪናዎች ለመኪናዎች መውጫ አልተሰጠም። ሌሎች ደግሞ ለሱቅ የታሸገ ሱቅ ባለንብረቱ ለመክፈት ሲሄድ አይ መጀመሪያ መዘጋችሁ አሁን ደግሞ ከታች ነው የሚለው ነገር ነው።
እንደዚህ አይነት ነገር ያለው የት አካባቢ ነው?
እና እዚህ አምቦ መናራ ፊት ለፊት ወደ አዋሮ አካባቢ በፈልክ ላይ መጀመሪያ የታሸገው እና መናራ መናራ አልተከፈተም እስካሁን ድረስ። ዛሬ ራሱ ወደ አምቦ ወደ ጉደር የሚሄዱ ባለጉዳዮች ገበያ ትልቅ ገበያ ነው አለው ዛሬ ጉደር ባጃጅ ኮንትራት ውስጥ ሆኖ እየተጓዙ ያሉት።
እንደዚህ ወጣትና ሌሎች ያነጋገርናቸው ወጣቶችም ከአድማው በኋላ ወደ ስራ ሲመለሱ ሌላ ችግር ገጥሟቸዋል። የነቀምቴ ወጣት ያለንም ይህንኑ ነው።
ያው መንገድ ትራንስፖርት ነው ለምን መጀመሪያ አቆማችሁ ተብሎ ባጃጅ 10,000 እንድትቀጡ ወይ ደግሞ የመጨረሻ ማስጠንቀቂያ ወዛችሁ ወባወቀት እንጂ እንዳሰቡ ተብሎ በቃ ባጃጅ ቆሟል እንዳለ የፖሊስ ጣቢያ ውስጥ።
ከስራ ማቆም አድማው ጋር በተያያዘ ነው ይሄ እርምጃ የተወሰደው?
አዎ። ለምን አቆማችሁ? መጀመሪያ ማን አቆሙ ስላለ ነው ያቆማችሁት። አሁን ደግሞ በማን ፍቃድ ነው የምትሰሩት ብሎት በቃ ሚኒባስ ባጃጅ እንዳለ ፖሊስ ጣቢያ ውስጥ ነው ያለ።
ሌላስ እንቅስቃሴ? ሱቆች ተከፍተዋል? ሌሎች እንቅስቃሴዎች አሉ?
ሱቅ አልፎ አልፎ ነው እንጂ ታሽጓል፣ አልተከፈተም።
በማን የታሸገው?
ከተማ አስተዳደር ነው ያሸገው። ባለፈው ማክሰኞና ቅዳሜ ነው ታሸገ።
የኦሮሚያ ክልል የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ ባለፈው ሳምንት አርብ አድማውን በተመለከተ ከአሜሪካ ድምጽ ተጠይቀው ተከታዩን ምላሽ ሰጥተው ነበር።
ግብይት የቆመባቸው ቦታዎች ላይ ሱቅ ዘግቶ፣ የሬት አገልግሎት ዘግቶ፣ ባጃጁን ስራ አስቆሞ መንግስትን ቻሌንጅ ማድረግ የሚፈልግ አካል መጥቶ እንደሆነ ሁሉ ሌላው ደግሞ የዕለት ጉርሴ ላገኝ ነው፣ ሱቄን ከፍቼ መነገድ አለብኝ፣ ትግቤን ከፍቼ አገልግሎት መስጠት አለብኝ ብሎ በሚልበት ሰዓት ሌላው ላይ ደግሞ ጫና መፍጠር ኢ ዲሞክራሲያዊ አካሄድ ነው። ይሄ ስህተት ነው። መንግስት የዜጎችን ዲሞክራሲያዊ መብት ማክበር አለበት። ቤቴን ዘግቼ መንግስት ላይ ጫና ፈጥራለሁ፣ ተቃውሞዬን አሰማለሁ የሚለው አካል መብት እንዳለው ሁሉ በዚህ በተቃራኒ ደግሞ አይ እኔ የዕለት ስራዬን ሰርቼ የዕለት ጉርሴን አግኝቼ ልጆቼ ማሳደግ ወደ መደበኛ ኑሮዬ መቀጠል እፈልጋለሁ የሚለው ደግሞ ፕሮቴክሽን ይፈልጋል። አሁን የአድማው አካሄድ ላይ ያሉ ስህተቶች ምንድን ናቸው? በተለያዩ ማህበራዊ ሚዲያዎችም እንደምትገነዘቡት እከሌ የሚባል ሰውዬ ሱቁን ከፍቷልና እርምጃ ወሰዱበት፣ እከሌ የሚባል ሰውዬ በዚህ ታርጋ ቁጥር መኪና እየሄደ ነውና እርምጃ ይወሰድበት፣ መኪናውን አውጡ የሚል አካሄድ ነው ያለው። በዚህ አካሄድም ጉዳቶች ደርሰዋል። ተጨባጭ ጉዳቶች እርምጃ የምንወስደው ጉዳት የሚወስዱ አካላት ላይ ነው።
ይህንኑ ምላሽ ተሞርክዤ ወደ ጊምቢ በደወልኩበት ወቅትም አንድ ነዋሪ አነጋግሬ ነበር።
ጊምቢ ዛሬ ወደ ሌላ ወደ ሱቅ አካባቢ ተረጋግተዋል። ትንሽ ወደ መናኸሪያ አካባቢ ነው ችግር ያለው።
ምንድን ነው መናኸሪያ አካባቢ ያለው ችግር?
ባለፈው ከ16 ጀምሮ ሲወጡ ስላልነበሩ መኪኖች እነዛ መኪኖች ከ16 ጀምራችሁ ስትሰሩበት የነበረውን ረሲት አቅርቡልን ተብለዋል። ያን ረሲት የሌላቸው ሹፌሮች ደግሞ 2500 ብር እንዲቀጡ እየተደረገ ነው።
ይሄ የሚደረገው በማን ነው?
ይሄን የሚያደርጉት መንገድ ላይ ቁመው ትራፊኮች ናቸው።
ይሄ የተደረገበት ያዩት ደረሰኝ የተቀጣ ሰው አለ ወይስ ምኑ እርምጃ ወሰዱ አሽከርካሪዎቹ?
አብዛኛው አሽከርካሪዎች ባለ ንብረቱን ጠይቁ ነው። ባለ ንብረቶች ደግሞ አንከፍልም እያሉ ነው። ሹፌሮቹ መንገድ ላይ ትራፊኮቹን እኛ አናውቅም፣ ባለ ንብረቶቹን ጠይቁ እያሉ ነው።
ስለዚህ በሁለቱ መካከል አለመግባባት ነው ያለው እንጂ ወደ እርምጃ ተገብቶ የከፈለ ሰው የለም?
ይኖራል እንግዲህ፣ ያው በተጨባጭ ከፍሎ አላየውም እንጂ።
እርስዎ የጊምቢ ከተማ ነዋሪ ኖት። በዚህ የተቃውሞ እንቅስቃሴ ውስጥ እንግዲህ ባለፈው የመንግስት ባለስልጣንም አነጋግረን ነበር እና አንዳንዶች ተቃውሟቸውን ሲገልጹ፣ አንዳንዶች ደግሞ ሰርተው መብላት የሚፈልጉ አሉ የሚል አስተያየት ሰጥተው ነበር እና እንዴት ተመለከቱት ይህንን የሶስት ቀኑን የነበረውን አድማ? ሰዎች በፍላጎታቸው ወደው ፈቅደው ያደረጉት ነው ወይስ አድማው እንዴት ነበረ?
ምንም አይገናኝም። ይሄ የኦሮሚያ መንግስት ኮሚኒኬሽን የተናገሩት ሌላ ነው፣ በግንቢ ግን ሲፈጸም የነበረው ሌላ ነው። በፍላጎታቸው ነው የሚባለው ነገር ምንም ነገር የለም። በቃ የሚዘጋውን በኃይል እየሄዱ ክፈቱ፣ ፖሊሶች፣ የንግድና ኢንዱስትሪ ቢሮዎች እየሄዱ ካልከፈታችሁ እናሽጋለን እምቢ ያሉትን እያሸጉ እያሰሩ እንደዛ ነው።
መዝጋቱና የተቃውሞው አላማ ምን ነበረ?
ነዋሪዎቹና አስተያየት ሰጪዎቹ እንደሚሉት አላማው ነጻነትንና መብትን የመጠየቅ ነው ብለዋል። በኦሮሚያ ክልል ሁለተኛ ተቃውሞ በስፋት ከተቀሰቀሰ 1 ዓመት ከ10 ወር አስቆጥሯል። የመጀመሪያው ተቃውሞ የተቀሰቀሰው በ2005 ዓ.ም ነበር። በአዲስ አበባ ላይ ተግባራዊ ይደረጋል የተባለው ማስተር ፕላን የንድፍን ምክንያት በማድረግ ይህ ከሆነ ከ1 ዓመት ተኩል በኋላ ደግሞ እንደገና በድጋሚ የተቀሰቀሰው ተቃውሞ ግን እስካሁን በተለያየ ምክንያት ሲነሳና ሲበርድ ቆይቷል። እስካሁን በዚህ ተቃውሞ የህይወታቸው ያለፈው ሰዎች ቁጥር ላይ ስምምነት የተደረሰበት አሃዝ ባይኖርም መንግስት የሀገር ውስጥ ሰብአዊ መብት ኮሚሽን በሀገር ውስጥ የሚገኙ ተቃዋሚ ፓርቲዎች እንዲሁም ዓለም አቀፉ የሰብአዊ መብት ተሟጋቾች በርካታ ሰዎች በተለይ ደግሞ ወጣቶች ህይወት መጥፋቱን ይፋ አድርገዋል። በርካቶች ቆስለዋል፣ ንብረት ወድሟል። በሺህ የሚቆጠሩ ሰዎች ደግሞ በእስር ላይ ይገኛሉ። ይህ ሁኔታ እስካሁን ሀገሪቱን ወደ አልተረጋጋ ሁኔታ ውስጥ ከቷታል። በዚህ ጊዜ ውስጥ ከደረሰው አሳዛኝ አደጋዎች መካከል አንዱ የኦሮሞ ማህበረሰብ አባላት በዓል የሚያከብሩበት የሆራ አርሰዲ ሐይቅ ላይ የደረሰው አደጋ ነው። ይህን አደጋ በተመለከተ በወቅቱ በስፋት ዘገባ ማቅረባችን የሚታወስ ሲሆን በአጠቃላይ በወቅቱ ከቀረቡት ዘገባዎች በዕለቱ ህይወታቸው የጠፋው ሰዎች የህይወታቸው ያለፈው ተረጋግጠው ነው የሚል ሲሆን፣ የለም በመንግስት ኃይሎች በተወሰደ እርምጃ ነው የሚል መከራከሪያ ሲቀርብበት ቆይቷል። ነገር ግን እስካሁን በዚህ ላይ በገለልተኛ ወገን ተጣርቶ ትክክለኛ መረጃ ይፋ አልተደረገም። በሳምንቱ ማብቂያ በዚህ ዕለት ህይወታቸው ለጠፋው ሰዎች የኦሮሚያ ክልል መንግስት የመታሰቢያ ሐውልት ሰርቶ እንዲመረቅ አድርጓል። በዚህ ሐውልት ላይ ወጣቶች ተቃውሞ አላቸው። አንድ ወጣት ምንድን ነው ተቃውሟችሁ ሲል ጠይቄው ነበር።
ሐውልቱ ወካይ አይደለም ማለት በሰውም ስሜት በእኔም ስሜት ያን የሆነውን ነገር የሚወክል አይደለም። ለምንድን ነው? አንደኛ የተጻፈው ጽሁፍ ነው። ሁለተኛ ግን ነገሮቹ የተከሰቱበትና አሁን የተሰራበት ቦታ ፈጽሞ የማይገናኙ ናቸው። ያንም እነኚህ ነገሮች ራሱ ጥያቄ የሚያጭሩ ስለሆኑ በህዝቡ ዘንድ ብዙ ተቀባይነት አላገኘም። ሰውም
የት ነው የተተከለው? ሁለት ምክንያቶች አሉ ብለሃል። እንግዲህ የመጀመሪያው መተከሉ ቦታው ላይ ነው። የት ነው የተተከለው? ቦታው
የተተከለው በቦጋያው ሐይቅ ላይ ነው። እንደምታውቀው ቢሾፍቱ ሰባት ሐይቆች አሉት። ከሰባት ሐይቆቹ አንደኛ ሰዎች የሞቱበት ሆራ አርሰዴ ነው። ሆራ ላይ ማለት ነው። በየአመቱ ሰዎች የሚያከብሩት እሬቻን የሚያከብሩት ሆራ ላይ ነው። ሰው የሚሞተ ሆራ ነው። ባይዘ እኔ በዛ ምለት እዛ ነበርኩኝ፣ በቦታ ላይ ነበርኩኝ። እና አሁን ደግሞ የተተከለው ምንድን ነው? በቦጋያ ላይ ነው። በቦጋያ ማለት ኦልሞስት አትሊስት በቃ ቢያንስ 3 ኪሎ ሜትሮችን ከሆራ የሚርቅ ሌላኛው ሀይቅ ነው ማለት ነው።
ሁለተኛው ደግሞ ቅሬታው ጽሁፉ ነው ብለው
ሰደን ቤዝ ነው የምለው በኦሮምኛው ተሳ ነው የምለው ማለት ድንገት የምለውን ቃል የአማርኛውን ቃል ሪፕሬዘንት ያደርጋል ብዬ ይወክላል ብዬ አስባለሁ። ነገሩ ድንገት አይደለም ነው ማለት ድንገት የሚባለው ላይክ አሁን የመሬት መንቀጥቀጥ፣ የመኪና አደጋ፣ እነኚህ ነገሮች ቢሆን እውነትም ያው ድንገት የሚያሰኝ ነገር ነው። ግን አሁን ድንገት አያሰኝም። ይሄ እኔ በቦታው ነበርኩኝ፣ የሆነውም ነገር ድንገትም አልነበረም። ለዚህ ነው ብዙ ሰዎች ድንገት የምለው ቃል መጠቀም የለባቸውም ነው።
ይህንኑ በተመለከተ የኦሮሚያ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ቢሮ ኃላፊ አቶ አዲሱ አረጋ ጋር ዛሬ ተደጋጋሚ የስልክ ሙከራ አድርጌ ነበር። ስልካቸው ባለመነሳቱ ምላሻቸውን ማካተት አልቻልንም። ምላሻቸውን እንዳገኘን በነገው ምሽት ይዘን እንመለሳለን። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። በጣሊያን የሚገኙ ኢትዮጵያውያንና ኤርትራውያን ስደተኞች ቋሚ የመኖሪያ ቦታ ይሰጠን ሲሉ ዛሬ ሰላማዊ ሰልፍ ወጥተዋል። በሰላማዊ ሰልፉ ላይ በሺዎች የሚቆጠሩ ሰዎች ተገኝተው ነበረ። ባለፈው ሳምንት ቅዳሜ አጥቢያ እነዚህ ከ800 በላይ የሚሆኑት ስደተኞች በእንቅልፍ ላይ ሳሉ በመሳሪያ በታጠቁ ሰዎች እየተዋከቡ ለአራት ዓመታት ከኖሩበት ህንጻ እንዲወጡ መደረጋቸውን መግለጻቸውን ጠቅሰን መዘገባችን ይታወሳል። ዛሬስ በምን ሁኔታ ላይ ይገኛሉ? ጠይቀናቸዋል። ለጣሊያን መንግስት ያቀረቡት ጥያቄ ምላሽ አለማግኘቱንም መስታወት አራጋው ደውላ አነጋግራቸዋለች።
ቅዳሜ ዕለት ሮም ከተማ የስደተኞቹን መብት ለማስጠበቅ በተደረገው ሰላማዊ ሰልፍ ላይ በሺዎች የሚቆጠሩ የጣሊያን ዜጎችና ሌሎች ጥገኝነት የጠየቁ ስደተኞች ተሳትፈው ነበር። ስደተኞች አሸባሪዎች አይደሉም የሚሉ ጽሑፎችን ያነገቡት ሰላማዊ ሰልፈኞቹ ከጊዜያዊ መኖሪያቸው ለተፈናቀሉት ስደተኞች በአስቸኳይ መኖሪያ ይሰጣቸው የሚል ጥያቄያቸውን ነበር ሲያሰሙ የዋሉት። ተክለ እግዚእ ገብረ ኢየሱስ ቅዳሜ ዕለት ስለተካሄደው ሰላማዊ ሰልፍ በአጭሩ ገልጸውልን ነበር።
በጣም ትልቅ ነበር። የራሴ እዛ ነበርኩኝ ተሸክመን ብዙ ሰው ነበር። በእውነቱ ብዙ ጣሊያን መጥተዋል። 8,000-10,000 እንገመታለን። በተሰጠን ቦታ እንግዲህ በሰላም ተጀምሮ በሰላም አልቋል እና ሂደት ላይ ነው ያለው። የሮም ከንቲባ የሀገር አሁን በቅርቡ በዚህ በ3 ቀናት ውስጥ ይገናኛሉ ከንቲባውና የሀገር ግዛት ሚኒስትሩ። እና ከክልሉ የላቸው ክልል አስተዳደር ተገናኝተው በጋራ መፍትሄ ለመፈለግ አሁን ምንድነው የሚሉት ህንጻዎቹ ከማፊያ ምናምን የተወሰዱ ባዶ አሉ። እነሱ ስደተኞች እንዲኖርበት ያሉ ነው። ግን መጀመሪያ ደግሞ ቤት የሌላቸው መንገድ ላይ የተጣሉት የጣሊያን ዜጎች ለነሱ ለምን አይሰጥም የሚሉ ቀኝ አክራሪ ቡድኖችም አሉ እዛ ፖለቲካ ውስጥ። ይሄ እየተነጋገሩበት ነው።
ቴዲ ግርማ በ1995 ዓመተ ምህረት ነው ወደ ጣሊያን የገባው። የጣሊያን መንግስት መጠለያ ስላልሰጠው ከጓደኞቹ ጋር ተጠቅቶ ከተፈናቀሉበት ህንጻ ውስጥ ይኖር ነበር።
ባለፈው በተሰባሰብንበት ሰላማዊ ባካሄድንበት ቦታ ላይ በሰጡን ቦታ አለ ነበረ። ለሁለት ቀን ብሎ የፈቀዱልን የሆነች ቦታ አለች ነበረ፣ ፒያሳ የሚባል ቦታ። አሁን እዛ ጋር የሆነች ዳፍ ነገር ተጥላ ነገር ነች ራሷንም እንዲነፋትም ወደዛ ወደዚህ እያደረጋት ያለችው እና አሁን እዛ ሀገር ተሰብስበን ያለ ነው። እንግዲህ 20 ሰዓት ላይ ጠብቁ ምናምን ብለናል። እንግዲህ የጠበቅናቸው ነው ያለ ነው።
ቅዳሜ ዕለት ሰላማዊ ሰልፍ ወጥታችሁ ነበረ፣ ምን ምላሽ አገኛችሁ? ምን ያህል ሰው ውስጥ ተገኘ ሰላማዊ ሰልፉ ላይ?
በዛ ሰዓት ወቅት ላይ በጣም ብዙ ሰው ነበረ ያለው። እዛን ከ5000 ወይ እስከ 7000 ሰው ነው ይኖራል ብዬ አስባለሁ። እኛ የምንፈልገውን ነገር ቤቱን ነበረ የጠየቅናቸው። በዛ ሰዓት ወቅት ላይ እንደውም ሰዓታችሁ ስጥለ የተፈቀደላችሁ ሰልፍ ያደረጋችሁ ሰዓት የእናንተ ሰዓት አልቋል፣ ስለዚህ ይህን ቦታ ለቃችሁ መሄድ አለባችሁ አሉ። እኛ ከዚህ ለቀ የምንሄደው የት ነው የምንሄደው? ከዚህ ጋር ሽለቀሽ የት ነው የምንሄደው? ማረፋችን የት ነው ወይም ማደራችን የት ነው? ይሄን አስባቸው አለ ነው እንዲያ ነገር የምናውቀው ነገር የለም። ስለዚህ ሰዓታቸው አልቆ ከዚህ ጋር መነሳት አለባቸው አሉ። ግን ከዛም በኋላ ተነጋገሩና ከኦፊስ ጋር ወረቀት እዚህ ቦታ እንድንቆይ ለሁለቀ እንድናድር እንድንቆይ በፈቃድ ሰጡን። ያችን ወረቀትም አሁን ኤክስፓ ያደርጋል። ያቸው ወረቀትም አሁን ለማሳደስ ሄደዋል። ቢኮዝ የሁለቀ ብቻ ነበር ይሰጣል።
ቅዳሜ ከሰላማዊ ሰልፉ በኋላ በሮም ከተማ ለተወሰነ ሰዓት መቆየት እንድንችል ስለተፈቀደልን አሁን ሮም ከተማ ነው መንገድ ላይ ተኝተን የምንገኘው በማለት ያሉበትን ሁኔታ ገልጸውልናል። ፋሲካ የጣሊያን ፖሊስ ዱላ እጇን ሰብሯል። ሕክምና እስካሁን አላገኘችም።
አሁን ወደ ከተማ መተን ቁጭ ብለናል። አዎ ምንም መፍትሄ የለም። ዛሬ የሆነ የተሰበሰቡት ነገር ነበረ። ሰው ተመርጦ ሄዶ አናግሯቸው ነበረ፣ ለእኛ የሚገባንን ጥያቄ የጠየቅናቸውን ጥያቄ እንዲመልሱልን ማለት ነው። ግማሽ ድረስ ሄደናል ብለዋሉ። ምን ላይ እንደደረሱ ገና አሁን የተያዩበት ነው።
አድሃኖም አደም ለ4 ዓመታት ይኖሩበት የነበረውን ህንፃ ነዋሪዎች በማስተባበር ይሰራ ነበር። የዛሬው ውሏችሁ ምን ይመስላል ስንል ጠይቀ ነው ነበር።
ያው ዛሬ ፍቃድ ሰጠን ነበረ። አሁን ገና ለመግባቱ እዛ ኦፊስ ላይ አይሰጠማለ ገና ነው። እዛ ቢያሳ ነው ያለው ሁላችሁ ቻምበር ፊት ለፊት ከሚኒስትሩና ከኮሚኔ ከአስተዳዳሩ ምናምን የተደረገ ምንም የለም። እኛ ነበርና እዛ ማለት ነው። አዎ
አባ ሙሴ ዘርአይ ለበርካታ ስደተኞች መብት የሚከራከሩ በርካታ ስደተኞችንም ከሜዲትራኒያን ባህር ከመስመጥ ያዳኑ አባት ናቸው። ኤጀንሲያ ዘሀበሻ የተባለው ድርጅታቸው በተለይም በጣሊያን የሚገኙ ኢትዮጵያውያንና ኤርትራውያን ስደተኞችን በመርዳት ከፍተኛ እንቅስቃሴ በማድረግ ላይ ይገኛል።
አዲስ ነገር ምንም እስካሁን የለም። እኛ በተቻለ ለእነሱ ብቻ ሳይሆን ሌሎች በእንደነሱ አይነት ሁኔታ ያሉ ሰዎች አሉ። እስካሁን ካሉበት ቦታ ባይባረሩም አደጋ ላይ መባረር እንደሚችሉ የታወቀ ነው። የጊዜ ጉዳይ ነው እንጂ አይቀርላቸውም። ስለዚህ ለእነሱም ሳይቀር ለሁሉ በዛ አይነት ሁኔታ ወይ መጠለያ የሌለው ስደተኛ ጥገኝነት ጠይቆ በመንግስት ደረጃ ጥገኝነት ተሰጥቶት እያለ ግን በተግባር ምንም የሌለው ለእነሱ ሁሉ መፍትሄ እንዲገኝ ጥረት እያደረግን ነው። የተለያዩ የፓርላማ አባሎች፣ የመንግስት ያልሆኑ ማህበሮች፣ ድርጅቶች ግንኙነት እያደረግ የሮማ እና የሮማ ብቻ ይሆን የላሲዮ ሬጂዮናል የክፍለ ሀገሩ አስተዳደር ኃላፊዎች ከእነሱም እንትን ያልን መፍትሄ እንዲያገኙላቸው ጥረት እያደረግን ነው ግን ገና እስካሁን የያዝነው ጭብጥ የለም። ገና በንግግር ላይ ነው ያለው። ዋናው አንድ ውሳኔ የተወሰነው በውስጥ ጉዳይ ሚኒስቴር ከዚህ የሮማ የተከሰተ ሁኔታ በኋላ ሌላ እንደዛ አይነት ከቤት ማባረር ቦታ ሌላ ሳይገኝላቸው ካሉበት ቦታ እንዳይባረሩ ይሄ ውሳኔ አስተላልፈዋል የውስጥ ጉዳይ ሚኒስቴር። ይሄ አንድ ደረጃ የተደረሰ ነው። አሁን ከዛ አልፎ ደግሞ ለነዛ ተባረው ያሉት እነሱ መልስ መጠለያ ቤት እንዲገኝላቸው ይህም እየጠየቅን ነው። ጊዜያዊ ሳይሆን በየጊዜው ለ6 ወር ለ1 ዓመት ተብሎ የሚሰጠው ከዛ በኋላ እንደገና ወደ ውጭ መንገድ ላይ የሚጥሏቸው እንደዛ ሳይሆን ኑሯቸው ሊቀጥሉበት የሚችሉ ቀስ በቀስ ህብረተሰቡ ውስጥ ገብተው የስራ እድል አግኝተው ራሳቸው ችለው ቤታቸው ተከራይቶ እስከሚሄዱ ሊሆናቸው የሚችል ሁኔታ እንዲፈጠርላቸው ነው የምጠይቀው ያለ ነው። ግን ይሄ ትንሽ ጊዜ ይጠይቃል።
አሁን ሜዳ ላይ ፈሰው የሚገኙትስ መፍትሄው ምንድን ነው?
ለጊዜው እንኳን አንዳንድ የተገኘ የነበረው ጊዜያው ስለሆነ ሰዎቹም አልፈለጉትም። አንዳንዱ የፈለጉት ተቀብሎ ገብተዋል። በተለይ እናቶች ከልጆቻቸው ጋር አንዳንዱ የጊዜያው መፍትሄ ለሁለት ወር ለሶስት ወር ቢሆንም እዛ ቆይተን እስከ ሌላ መፍትሄ እስከሚገኝ እሱ እዛ እንሄዳለን ያሉ 80 ሰዎች ነው በሮማ ከተማ። ከሮማ ከተማ ውጭ ደግሞ ሌላ ሁለት ቦታ ተገኝተው ነበር። የሮማ ውጭ እንኳን ሰው ህዝባችን አልተቀበለውም። የሮማ ውስጥ ደግሞ ጊዜያዊ ስለሆነባቸው ማለት ለሁለት ወር ለሶስት ወር ስለሆነ ከዛስ ተመልሶ ሊጥሉን ነው ወይ? ታዲያ ምን ለውጥ አለው? አሁን ውጭ ነን፣ ከሶስት ወር በኋላም ውጭ የምንወጣ የምንጣል ከሆን ምን ልዩነት አለው በማለት ብዙዎቹ አልተቀበሉትም። አንዳንዱ ግን ለጊዜው እዛ መጠበቅ ይሻለኛል ያሉ ደግሞ ተቀብሎ ገብተዋል።
ዘጋርዲያን የተሰኘው ጋዜጣ እንደዘገበው እስካሳለፍ ነው የፈረንጆች አመት አጋማሽ ድረስ 100,000 የሚሆኑ ስደተኞች ወደ ጣሊያን ገብተዋል። ወደ ሀገሪቱ የሚገቡና ጥገኝነት የሚጠይቁት ከጣሊያን መንግስት የእሽታ መልስ ለማግኘት እስከ 3 አመት ይፈጅባቸዋል። ለስደተኞች መጠለያን በተመለከተ የጣሊያን መንግስት የተቀናጀ አሰራር እንደሌለውም ጨምሮ ገልጿል።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። አድማጮች፣ በመግቢያችን ላይ አርቲስት ሄለን በርሄ አዲስ ነጠላ ዜማ መልቀቋን በማስመልከት እዚህ ከባልደረባችን ቆንጅት ታዬ ጋር እንግዳ ሆና አስተያየቶቿን ሰጥታ ነበረ። ያንንም ይዘናታል ብለን ነበር። ሰዓት አልበቃንም እና ዛሬ ልናስተናግድ አልቻልንም። በዚህ ላይ ልምራሽ ማለቱን ተው የሚል በሴቶች መብት ዙሪያ የተሰራ ነጠላ ዜማ ነው። ከተባበሩት መንግስታት ድርጅት ጋር በመተባበር ሴቶችን ለማስተማርና ጓዳ ያላችሁ ሴቶች ባካችሁ ወደ ደጅ ወጥታችሁ በደንብ ስሩ የሚል ይዘት ያለው ነበረ። እንግዲህ ሄለን በርሄ ከዚህ በኋላ ደግሞ ለአዲስ ዓመት እስኪ ልየው የተሰኘ አዲስ አልበም ይዛ እንደምትወጣም ለቆንጅታዬ ነግራታለች። ሰዓት አልበቃንምና ግን ደግሞ ሙዚቃውን እስቲ እናሰማችሁና በሱ ቆይታ እናድርግ። ልምራሽ ማለቱን ተው ትላለች ሄለን በርሄ በተከታዩ ነጠላ ዜማ። እንግዲህ የተከበራችሁ አድማጮቻችን የጋቢና ቪኦኤ ጉዟችን ለዛሬ በዚህ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነኝ።
ዝግጅታችንን ሲያቀናብርልን የቆየው ፋሲል ገበየሁ ነው። ዲጄ ፋትሱ አብሮን ነበረ። የስርጭት መሐንዲሱም ከኛ ጋር ነበር። ሁኔታውን በጥሩ ሁኔታ አካሂዶልናል። ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።